Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በዛሬው ታህሳስ 10 2010 ዓመተ ምህረት ምሽት ፕሮግራማችን በኦሮሚያ ክልል በምዕራብ ሐረርጌ ዞን ህይወታቸው የጠፋ 61 ሰዎች ቁጥር ሊጨምር ይችላል ተብሏል።
ታጣቂ ሶማሌ ኃይል በቀበሌያቸው መጥቶ ተኩስ ከፍቶባቸው በተኩሱ ጉዳት ደረሰባቸው ናቸው ማለት ነው።
ሁለቱ ክልሎች በመንስኤው ላይ የተለያዩ አስተያየቶችን እየሰጡ ናቸው። የሰማችኋቸው የምዕራብ ሐረርጌ ዞን የኮሙኒኬሽን ጉዳዮች ኃላፊ አቶ አብዱዛቅ መሐመድ ናቸው። በጅጅጋ ዩኒቨርሲቲ መምህር እንደሆነ የገለጸልን ወጣት ደግሞ የጅምላ ግድያ በኦሮሚያ ተፈጽሟል ይላል።
ፖሊስ ዛን ለረም ከተደረፈ አለኝ እኔ ያልገባኝ አንድ ፖሊስ ዛ በስለነሄሮ ፖሊስ ወይስ በንፋስ እንደሄሮ ነው ያልገባኝ። ብዙ ጊዜ ይሄን የሚያቀርቡት
የኦሮሞ ፌዴራሊስት ኮንግረስ አቶ ሞላቱ ገመቹ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ንግግርን ይተቻሉ።
ሶማሌና በኦሮሞ ማከል የሚደረገው ካሁን በፊት አብሮ ቆይቶ ኦሮ በኢህአዴግ ዘመንም ለአምስት ዓመት ሙሉ በሰላም አብሮ የቆየ ህብረተሰብ አሁን ተነስቶ በዚህ በተወሰነ ጊዜ ውስጥ ተነስቶ በመሀሉ ይህን እንዲህ አይነቱን ነገር የሚፈጥር ህዝብ አይደለም።
መንግስት ዜጎች በሀገራቸው ጉዳይ በነጻነት የሚነጋገሩበትን ሁኔታ መፍጠር እንዳለበት ሰማያዊ ፓርቲ አሳስቧል።
መንግስት የራሱን የበኩሉን ጥረት ማድረግ አለበት። ሰማያዊም ለወጣቶቹም ሀሳባቸውን በውይይት በንግግር መነጋገር እንዳለባቸው ያምናል።
ዓለም አቀፉ የፍልሰት ድርጅት IOM በኢትዮጵያ ስደተኞች ለአንድ ሳምንት እንዲታወሱ አድርጓል።
ኢትዮጵያ ትንሽ ዳይናሚክሱ ለየት የሚለው ስደተኞችን ተቀባይ ሀገርም ነች። ሁለተኛ ደግሞ ብዙ ሰዎች ደግሞ በህገወጥ መንገድም ከኢትዮጵያ ወጥተው በተለያዩ ሀገሮች ስለሚሄዱ ስደተኞችን አመንጪ ሀገር ነች።
አቶ አለማየሁ ሰይፈ ስላሴ የዓለም አቀፉ የስደት ድርጅት IOM የህዝብ ግንኙነት ኃላፊ ናቸው። ይዘናቸዋል። በፌስቡክ አት ቪኦኤ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቃዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዜናዎች ተመልሰን መጥተናል። ትላንት ሰኞ ዩናይትድ ስቴትስ ሰሜን ምዕራባዊዋ ዋሽንግተን ክፍለ ሀገር ውስጥ የተገለበጠው ባቡር በሰዓት 48 ኪሎ ሜትር መጓዝ በሚገባው መስመር ላይ በሰዓት 129 ኪሎ ሜትር ፍጥነት ሲበር እንደነበር የፌዴራሉ መንግስት መርማሪዎች ገልጠዋል።
በኢራን በሚታገዙት የየመን ሁቲ አማጽያን የተተኮሰ ሚሳኤል መተናል ስትል ሳውዲ አረቢያ ዛሬ አስታወቀች። ሁቲዎቹ አማጽያን በሚሳኤሉ ኢላማ ያደረግነው ሪያድ የሚገኘውን የሳውዲ ንጉስ ሳልማንን ቤተ መንግስት ነው የቤተ መንግስታቸው ነው ማለታቸውን ሳውዲ አስታውቃለች። የሚሳኤል ጥቃቱ በሰው ላይ የደረሰ ጉዳት እንደሌለ የሳውዲ ባለስልጣናት አስታውቀዋል።
በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ይፋ ያደረጉትና ቻይናን የስትራቴጂ ተፎካካሪና ተፈታታኝ አድርጎ ያቀረበውን የብሔራዊ ጸጥታ ስትራቴጂ ሪፖርት ቤጂንግ ውድቅ አድርጋለች። የፕሬዝዳንት ትራምፕ አስተዳደር የብሔራዊ ጸጥታ ስጋቶችና እቅዶች የዘረዘረው ሪፖርት የቻይናና ኮሚኒስት ፓርቲ መሪዎች የሀገራቸውን አምባገነን ስርዓት ለማስፋፋት አምሯዊ ውጤቶችን ከነባለቤቶቹ ለመስረቅና መንግስታዊ ምጣኔ ሀብት ስርዓታቸውን ለማስፋፋት አላማ ይዟል ሲል ወንጅለዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ በመደበኛ የማክሰኞ ጋዜጣዊ ጉባኤ ላይ ሲናገሩ ሪፖርቱ ቻይናን የገለጠበት መንገድ ሀቁን ለማጣመም የተደረገ ከንቱ ሙከራ ነው ብለዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው ነን። አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ምሽቱ ቀዳሚ ዘገባችን እናልፋለን። ወደ ኦሮሚያ ወስደናል የምሽቱ ቀዳሚ ዘገባችን። በኦሮሚያ ክልል ግድያና የተቃውሞ ሰልፍ በየቀኑ እየተሰማ ነው። በምዕራብ ሐረርጌ ዞን ባህዊ ጉዲና ዳሮ ለወረዳዎች ውስጥ 29 የኦሮሞ ብሔረሰብ አባላት እንዲሁም 32 የሶማሌ ብሔረሰብ አባላት ህይወት መጥፋቱና በሁለቱ ክልሎችና በመንግስት አካላት መካከል መፋጠጥ መኖሩን የሚያመለክቱ መረጃዎች እየወጡ ነው። የኦሮሚያ ክልል ግጭቱ የተፈጠረው የሶማሌ ልዩ ፖሊስ ድንበሩን አልፎ ገብቶ በጀመረው ጦርነት ነው ሲል የሶማሌ ክልል ደግሞ የጅምላ ጭፍጨፋ ነው ብሎታል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም በጅምላ የተፈጸመ ግድያ ነው ብለውታል። በኢትዮጵያ የተቃውሞ እንቅስቃሴ በስፋት መካሄድ ከጀመረባቸው ክልሎች አንዷ ናት ኦሮሚያ። ባለፉት 2ና ከዚያ በላይ አመታት በክልሉ ግድያና ሞት፣ ግጭት፣ አካል መጉደል፣ ንብረት መውደም፣ መፈናቀል እየተሰማ ነው። ይህን ተከትሎ የመማር ማስተማር ሂደትም ተስተጓጉሏል። የኢኮኖሚ አለመረጋጋትም እየተፈጠረ ነው። ግጭቶቹና አለመረጋጋቶቹ ከአንዱ ወደ ሌላኛው የሚሻገሩ ናቸው። በዚህ ክልል ውስጥ ከሚሰሙና ከሚፈጠሩት ግድያዎች መካከለ አንዱ በኦሮሚያ ክልል የሶማሌ ልዩ ፖሊስ ኃይል በድንበር አካባቢዎች እየፈጸመው ነው የሚባለው ግድያ መሆኑን ሲነገር መቆየቱም ይታወሳል። አርብ ጧት ታህሳስ 5 2010 ዓ.ም ተመረተ በምዕራብ ሐረርጌ ዞን ሀዊ ጉዲናና ዳሮ ለወረዳዎችም የተፈጸመው ደግሞ ከዚህ ቀደሞቹ የተለየ መሆኑን የኦሮሚያ ክልል የምዕራብ ሐረርጌ ዞን አቶ አብዱረዛቅ መሐመድ የኮሙኒኬሽን ኃላፊ ናቸው ይናገራሉ። በየትኛው አቅጣጫ ይናገራሉ አካባቢዎቹ በየትኛው አቅጣጫ ከሰማይ ከተሰማ ክልል ጋር አይዋሰንም ብለዋል። ዛሬ ተጣራ ባሉት መረጃም በእነዚህ ወረዳዎች ውስጥ ቁጥራቸው የበዛ ሰዎች ሞተዋል፣ ቤቶች ተቃጥለዋል፣ ሰዎች ከቀያቸው ተፈናቅለዋል ይላሉ አቶ አብዱረዛቅ።
እነዚህ ሀቢብዲያና ዳሮ ለሚባሉ ወረዳዎች ሶማሌ ክልል ወይም ደግሞ ክልል አምስት ጋር ድንበር የለንም፣ ጉርብትናም የለንም። ባሌ በዛ በኩል አርሲ ነው፣ በዛ በኩል ምስራቅ ሐረርጌ ነው። ሁለተኛ አሁን እኛ ከሶማሌ ክልል ወይም ደግሞ ከክልል አምስት ጋር ጉርብትና ያለን ሜሶና ወረዳ አካባቢ ነው ያለው። እዛ አካባቢ ያው እንደሚታወቁ በዚሁ በታህሳስ ወር ታህሳስ 2/3 የታጠቀ የሶማሌ ኃይል በሜሶ ወረዳ ኩፋ፣ ሳዋ፣ ቡሪ ሙሉ አካባቢ 6 ሰው ገሎብን 5 ሰው ቆስሏል። ወደ ዶባ ምስራቅ ፍራ የምትባለው ቦታ ላይም 1 ሰው ገሎብናል። ይሄ ማለት ጉርብትና ያለበት ቦታ ማለት ነው። ሀዊ ጉዲና ዳረሉን በተመለከተ ችግሩ የተፈጠረው ሀዊ ጉዲና ነው። የሶማሌ ተወላጅ ዜጋ ሞተ የሚባለው ችግሩ የተፈጠረበት ቦታ ሳይሆን ዳሮ ለቡ ላይ ነው፣ ጋዱሎ የምትባል ማለት ነው። አንደኛ ሀዊ ጉዲና ላይ ችግሩ እንዴት ተነሳ የምለው ነገር ማብራራት ያስፈልጋል ማለት ነው። ችግሩ የተነሳው መንስኤው ባናቅም ታዎ እና ኢሳ የሚባል ሁለቱ ቀበሌ ላይ ነው። አርብ ቀን ከጠዋቱ 3 ሰዓት ላይ የታጠቀ የሶማሌ የታጠቀ ኃይል በሶስት ቦታ ተቀናጅቶ ፕሮግራም ዳርጎ ማለት ነው ተኩስ ይከፍታል። ተኩስ ይከፍትና ታቦ የምትባል ቀበሌ ላይ ብዙ ቤቶችን ያቃጥላል፣ ያሳድዳል፣ ሰው ይሰደዳል። እዛ ይብሳ ላይም ይህን ያህል እንትን ይፈጥርና በዛ አካባቢ የሰው ሞት ቁስል ይፈጣል ማለት ነው። ይሄ ታቦና ይብሳ የምለው ወረዳው የኦሮሚያ ክልል ነው። ኦሮሞች ናት የተሰደዱት ማለት ነው። ተኩስ የሶማሌ የታጠቀ ኃይል ነው ማለት ነው። ይሄ የተፈጸመው አርብ ቀን ነው ማለት ነው። ይሄ ሆኖ ሳለ ነው ጋዱሎ ላይ ተፈጠረ የሚባለው። እነዚህ አርብ ቀን ላይ የታጠቀ የሶማሌ ኃይል የፈጠረው ችግር ወይም ደግሞ ግድያ ሲፈጥር ከዛ ከሞቱት ውስጥ አንዱ አህመድ ንጣህ ነው ይባል። እስካሁን ድረስ ያው ጉዳዩ የጠራ ስለሆነ ነው ኮሚቴ ተዋቅሮ ይሞታል። ሲሞት ይሄ ጋዱሎ ላይ ይህ ሰው በጥይት ርምታ በአንድ ቦታ ሰብስበው ያሉት ሰላማዊ ዜጎች ላይ እርምጃ ወስዷል ማለት ነው። እርምጃ መውሰዱ ተገቢ ነው ማለት አይደለም፣ ተገቢ አይደለም። አንድም ዜጋ ተገቢ አይደለም። ይህንን በተመለከተ የጋዱሎ ህዝብ ከሶማሌ እዛ ውስጥ ከነሱ ጋር ከምኖሩትም ይሁን ካሉ ሶማሌ ተወላጅ ጋር ሰላማዊ ነው ማለት ነው። የጠላትነት መንፈስ የለውም። ኢቨን ችግሩ ራሱ አልተፈጠረም እዛ። ይሄ ክስተት የተፈጠረው 11 ሰዓት ተኩል በኋላ ነው ማለት ነው። ከዛ በኋላ ችግሩ ከታኦና ከኢሳ ይዘልና በንጋታው ቅዳሜ ቀን አሁንም በዚሁ በታጠቀ የሶማሌ ኃይል እጀር የሚባለው ቦታና ጸዳዳባ የምትባል ቦታ ላይ ግሬቲ ቀበሌ ላይ አሁንም ተኩስ ይካፍታሉ። በዚህ ተኩስ ወደ 29 የሚሆኑ የኦሮሞ ንጹሐን ዜጋዎች ሞቷል። ወደ 17 መሆኑ ቆስሏል። በአጠቃላይ የዛሬም ቢጨምር 806 ቤቶች ተቃጥሏል። ወደ 14,000 የሚሆኑ ሰላማዊ የኦሮሞ ተወላጅ ከቤው ከንብረቱ ተፈናቅሎ በአሁኑ ሰዓት በየጢሳው በተለያየ ቦታ ላይ ይኖራል ማለት ነው።
አቶ አብዱረዛቅ አያይዘው በሶማሌ ክልል በተለይ በጂጂጋ ከተማ 600 ሺህ ሰው ከተፈናቀለ በኋላ በተለያየ አካባቢ የሚኖሩ የሶማሌ ተወላጆች ስጋት ስላለባቸው በአንድ ቦታ ላይ ይሰባሰባሉ። ጋዱሉ ቀበሌ ውስጥም የተፈጠረው በአንድ መጠለያ ቦታ ላይ የገጠር ቀበሌ የቀበሌዋ መሰባሰቢያ ቦታ ላይ ባሉበት ነው አደጋው የደረሰባቸው ወይም ግድያው የተፈጸመባቸው ይላሉ።
በቤታቸው በመሬታቸው ባሉበት የኖሩ መታጠቀ የሶማሌ ኃይል በቀበሌያቸው መጥቶ ተኩስ ከፍቶባቸው በተኩሱ ጉዳት የደረሰባቸው ናቸው ማለት ነው። ጋዱሉ የምትባል ቦታ ከተማ አለችም፣ ገጠነች፣ ፖሊስ ጣቢያ የላትም። ቀበሌ ግቢ ነው፣ አስተዳደር የቀበሌ ግቢ ነው። አንድ እሱ ነው። ሁለተኛ ችግሩ የተፈጠረው በሶማሌና በኦሮሞ መሀል የተፈጠረ ግጭት ወይም ደግሞ ተኩስ መካከል ሳይሆን በአንድ ግል ተነሳሽነት የተፈጸመ ግድያ ነው ማለት ነው። ስለዚህ ይህንን የኦሮሚያ ክልላዊ መንግስት አውግዟል ማለት ነው። አውግዟል፣ ህዝቡም አውግዟል። የጋዱሉ ህዝብንም አይወክልም፣ የዳውሎ ወረዳን ህዝብ አይወክልም፣ ኦሮሞና ኦሮሚያንም አይወክልም ብሎ አውግዟል። ህዝቡም አውግዟል።
በሌላ በኩል በጂጂጋ ዩኒቨርሲቲ የሶማሌ ተወላጅ የሆኑትና በዩኒቨርሲቲው መምህር የሆኑት አቶ ጀማል አሊ ለአሜሪካ ድምጽ እንደተናገሩት ቦታው ምንም አይነት ወሰን የሌለው ልዩ ፖሊስ በዛ ቦታ ላይ ሊኖርም ሊደርስም እንደማይችል ገልጸው እዛ የተፈጸመው የጅምላ ግድያ ነው ሲሉ አውግዘውታል።
ልዩ ፖሊስ እዛ የሄደው ደጋራፍ አለ እንዴ? እኔ ያልገባኝ አንድ ልዩ ፖሊስ እዛ ስለነ ሄደው ልዩ ፖሊስ ወይስ በንፋስ እንደሄደው ነው ያልገባኝ። ብዙ ጊዜ ይሄን የሚያቀርቡት
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በትላንትናው ዕለት ለጋዜጠኞች በሰጡት መግለጫ በቦታው የተፈጸመው በተለይ በጋዱሉ ቀበሌ ውስጥ የተፈጸመው የጅምላ ግድያ ነው ብለውታል። ቦታውንም ፖሊስ ጣቢያ ሲሉ ገልጸውታል። ነገር ግን የምዕራብ ሐረርጌ የኮሙኒኬሽን ጉዳዮች ኃላፊ በዛ አካባቢ ምንም አይነት ፖሊስ ጣቢያ የለም ይላሉ። የኦፌኮ አቶ ሙላቱ ገመቹ በበኩላቸው ሁሉም ነገር የተፈጸመው ጠቅላይ ሚኒስትሩ በሚመሩት ሀገር ውስጥ ነው፣ ለዚህ ደግሞ ኃላፊነቱን መውሰድ ያለበት እርሳቸው የሚመሩት መንግስት ነው ብለዋል። አድማጮች፣ ይህንን ዘገባ በተመለከተ ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ ቀጣዩ ዘገባ ነው የምናልፈው። መንግስት ዜጎች በሀገራቸው ጉዳይ በነጻነት የሚነጋገሩበትን ሁኔታ መፍጠር እንዳለበት ሰማያዊ ፓርቲ አሳስቧል። ዛሬ በኢትዮጵያ የተከሰተው ሁኔታ የአፈናው መገለጫ ነው ሲሉ የፓርቲው ምክትል ሊቀመንበር ተናግረዋል። ፓርቲው ዛሬ ያወጣውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል።
ሰማያዊ ፓርቲ ዛሬ የሰጠው መግለጫ በመስራቅና ምዕራብ ሐረርጌ ዞን በተከሰተው ግጭትና በጠፋው የሰው ህይወት ማዘኑን የገለጸበት ነው። እየተከሰቱ ካሉ ግጭቶች አንጻር መወሰድ አለባቸው ያላቸውን እርምጃዎችን በፓርቲው የብሔራዊ ምክር ቤት አባል አስናቀ ጃንገማ የተነበበው መግለጫ አመልክቷል።
የዜጎቻችን ህይወት የቀጠፉም ሆነ ምክንያት የሆኑ ሰዎችን አስፈላጊውን መጣራት ተካሂዶ ለፍርድ እንዲቀርቡ፣ ሁለት በከፍተኛ ትምህርት ተቋማት ውስጥ የተፈጠረው መማር ማስተማር ሂደት መስተጓገል በአግባቡ ሁሉንም የሚመለከታቸው አካላት አሳትፎ በመፍታት እንዲጀምር፣ ሶስት የስፖርት ማዘውተሪያ ቦታዎች የፍቅር የወንድማማችነት እሴት ማጎልበቻነታቸው እንዳይስቱ መጠየቅ እያንዳንዱ ዜጋ ኃላፊነት እንደሆነ በመገንዘብ ሁሉም አካላት ለዚህ በኃላፊነት ራሳቸውን እንዲያስገዙ ሰማያዊ ፓርቲ እየጠየቀ ዛሬም ኢትዮጵያን የመታደግ በሀገራችን አሳሳቢ ደረጃ ላይ የደረሰውን ቀውስ ለመፍታት ሁሉም የህብረተሰብ ርብርብ እንደሚያስፈልግ እምነቱን ይገልጻል።
የፓርቲው አመራሮች በሰጡት ማብራሪያ እየተከሰቱ ያሉ ግጭቶች በአገሪቱ ካለው የፖለቲካ ሁኔታ ጋር ጭምር እንደሚገናኙ አብራርተዋል። ምክትል ሊቀመንበሩ አቶ ጌታነህ ባልቻ እንደሚያምኑትም ዜጎች ሀሳባቸውን የሚገልጹበት መድረክ አለመኖሩ በከፍተኛ ትምህርት ተቋማትና በሌሎችም አካባቢዎች ግጭቶች እንዲፈጠሩ አስተዋጽኦ አበርክቷል።
ለማስተካከል መንግስት የራሱን የበኩሉን ጥረት ማድረግ አለበት። ሰማያዊም ለወጣቶቹም ሀሳባቸውን በውይይት በንግግር መነጋገር እንዳለባቸው ያምናል። ግን ያ የተመቸ ሁኔታ ስላለ ነው ብለን ግን አንጠብቅም። እነዛ ለመነጋገር የሚያስችል መድረክ ከውጭ ቢኖር ኖሮ ምናልባት አሁን የተከሰተው አይነት ሁኔታ ባልተፈጠረ ነበር። ሐሳቦቻችን በነጻነት መንገልጽባቸው መድረኮች ቢኖሩ ኖሮ፣ ጥያቄዎቻችን በነጻነት መግለጽ ማንጸባረቅ የምንችላቸው መድረኮች ቢኖሩ ኖሮ፣ የኳስ ሜዳዎችን፣ የትምህርት ቤት መማሪያ ቦታዎችን፣ ሌሎችንም ጭምር ለዚህ አይነት ሁኔታ መጠቀም ባልቻልን ነበር። ይሄ ያፈናው መገለጫ ነው። ስለዚህ አሁንም መንግስት መክፈት አለበት። ሰዎች ተተጋግረው ሐሳባቸውን መግለጽ የሚችሉበትን መድረክ ማረጋለም የታሰሩ የፖለቲካ እስረኞችንም የሊና ታሳሪዎችንም መፍታት አለበት።
ከተፈጠረው ችግር መውጣት የሚቻለው በመነጋገር ብቻ እንደሆነ ያብራሩት ደግሞ የፓርቲው የሥራ አስፈጻሚ ኮሚቴ አባል አቶ ሰኢድ ኢብራሂም ናቸው።
እንደ ዜጋ ሰሜኑን የሚያሳስበው ያንድም ሰው ህይወት መከታተል እንደሌለበት ይሄ የሚያሳየን ነገ ሩዋንዳን ዓለም ሆናችን ነገ የመንን ዓለም ሆናችን ምንም ዋስትና የለንም። ይሄም ስለሚያሳስበን ነው ኢትዮጵያን ማንታደጋት ይላል ከመሁራን ጋር ከፖለቲካ አክቲቪስቶች ጋር አሁን በመከታተል ደግሞ ከሃይማኖት ሙራን ጋር መነጋገር ምንፈልገው እንንወጣበት መንገድ በመውይይትና በመነጋገር መሆን አለበት ብለን ስናምን ላለፉት አመታት በጠመንጃ የመጣውን አይተናፉላችሁ ከዛ ዙሪት ውስጥ መውጣት ምን ይችላል ዜጎች በአገራቸው ጉዳይ ያገባናል ብለው ሲነጋገሩ ነው።
የኢትዮጵያ መንግስት ሐሳብን በነጻነት የመግለጽ መብት በአገሪቱ ስላለመከበሩ ከተቃዋሚዎች የሚሰነዘሩ ትችቶችን አይቀበልም። የሰማያዊ ፓርቲ አመራሮች በዚሁ መግለጫ ከጋዜጠኞች ለቀረቡ የተለያዩ ጥያቄዎችም ላይ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ትላንት ላይ የዋለው ዓለም አቀፉ የፍልሰት ቀን በኢትዮጵያም ታውሷል። ስደተኞችን በሚመለከቱ ሐሳቦች የተነሱበት ዝግጅቶች ለአንድ ሳምንት ተካሂዷል። በፍልሰት የተሰራች ዓለም ተብሏል ቀኑ ሲከበር በኢትዮጵያ። በኢትዮጵያ የአይኦኤም ወይም የዓለም አቀፉ የስደት ድርጅት የህዝብ ግንኙነት ኃላፊ የሆኑት አቶ አለማየሁ ሰይፈስላሴ ሁኔታውን በተመለከተ ማብራሪያ ሰጥተውናል። መስታወት አራጋውናት ያነጋገረቻቸው
የፍልሰትን አስከፊ ገጽታ የሚያሳዩ በተለያዩ ሀገሮች የተሰሩ ጥናታዊ ፊልሞች ባለፈው ሳምንት በተከታታይ ለእይታ ቀርበው ነበር። Years of Living, This is Not Paradise, Home, Nana የተሰኙት ለእይታ ከቀረቡት ውስጥ ጥቂቶቹ ናቸው።
እንግዲህ የአይኦኤም ቢሮዎች ከ160 በላይ ስለሆኑ ከመቶ በላይ በሚሆኑት ውስጥ የተለያዩ ዝግጅቶች እየተደረጉ ይከበራሉ። እና እኛ ሀገር ውስጥ ወይንም ኢትዮጵያ ውስጥ A World Built by Migrants ወይንም በፍልሰት የተሰራች ዓለም በሚል መሪ ቃል ነው ያከበር ነው እና የተለያየ ኢቨንቶች አድርገናል። ባለፈው ሳምንት ውስጥ ዓለም አቀፍ ፊልም ፌስቲቫል ነበረ ግሎባል ማይግሬሽን ፊልም ፌስቲቫል የሚል እና እሱን በአዲስ አበባ ላይ የተመረጡ ፊልሞች አሳይተናል። እኛም ኢትዮጵያ ውስጥ እንግዲህ ትግራይ ላይ ደግሞ የተለያዩ ካምፖች ውስጥ ግሎባል ማይግሬሽን ፊልም ፌስቲቫልን አሳይተናል። ይሄ እንግዲህ የተለያዩ ሀገር ውስጥ ያሉ በስደት ወይንም በፍልሰት ላይ ያሉ ሰዎች ታሪክን የሚያሳዩ ጥናታዊ ፊልሞች ናቸው የታዩበት። ማስተማሪያ የሚሆኑ ግንዛቤ ማስጨበጫ የሚሆኑ ናቸው እነዚህ። የተለያዩ ካምፖችም ውስጥ የተደረገው የማሳየት ስነ ስርዓት ለምንድን ነው? ግንዛቤ ማስጨበጥ ስለሚያስፈልግ ሰከንዳሪ ማይግሬሽን ወይንም ከአንድ ሀገር ተሰደው ሌላ ሀገር ውስጥ ስደተኝነት የሚቆዩ ስደተኞች በደላላ ተወስውሰው ወደ ሌላ ህገወጥ ስደት እንዳይዳረጉና ለከፋ እንግልት እንዳይዳረጉ ለመከላከል ነው። ስለዚህ ይህንን ለማድረግ የሚጠቅም ብለን ያሰብነውን ፊልም ፌስቲቫል አዘጋጅተን በዚህ አድርገናል። ይህ ባለፈው ሳምንት ውስጥ ነው የተደረገው። በተጨማሪ ደግሞ በአይኦኤም ቢሮ ውስጥ የተለያዩ አጋር ድርጅቶቻችንን ጋብዘን እና ግንዛቤ ማስጨበጫ ብቻ ሳይሆን ማነቃቂያም እንዲሆን ዓለም አቀፍ የፍልሰትን ቀን በፖየትሪ ወይም በግጥም እና በጃዝ ሙዚቃ፣ በስዕል፣ በመሳሰሉ በስነ ጥበቦች እንዲገለጽ አድርገን ይህንን ቀን አስታውሰን አክብረናል።
በኢትዮጵያ የፍልሰት ቀን መከበር ለየት የሚልበትን ምክንያት አቶ አለማየሁ እንዲህ ገልጻሉ።
እንግዲህ ኢትዮጵያ ትንሽ ዳይናሚክሱ ለየት የሚለው ስደተኞችን ተቀባይ ሀገርም ነች። ሁለተኛ ደግሞ ብዙ ሰዎች ደግሞ በህገወጥ መንገድም ከኢትዮጵያ ወጥተው በተለያዩ ሀገሮች ስለሚሄዱ ስደተኞችን አመንጪ ሀገር ነች። በዛው ልክ ደግሞ በስደተኞችን በዚህ በኩል አቋርጠው የሚሄዱባትም ስለሆነች እንግሊዘኛው ትራንዚት ሶርስ እና ዴስቲኔሽን የሚለው ወይንም መነሻ መተላለፊያና መቆያ የሆነች ነች ለስደተኞች፣ ስደተኛ ብቻ ሳይሆን ለፍልሰት በአጠቃላይ። ስለዚህ በዚህ መሰረት ከፍተኛ የሆነ ስደተኞችን ተቀብላ ከ893,000 በላይ ሆኑ ስደተኞችን እያስተናገደች ነው። እንግዲህ ይህንን መረጃ የሰጠን ዩኤንኤችሲአር ነው እና ከፍተኛ ቁጥር ነው። በአፍሪካ ውስጥ አንደኛ ባይሆን ሁለተኛ ሳይሆን አይቀርም ተብሎ ነው የሚገመተው ይሄ ቁጥር። ስለዚህ ይህን ያህል ስደተኛ እንግዳ አድርጋ ያስተናገደች ነው። ከዚህ ውስጥ ደግሞ እንግዲህ ግማሽ ያህል የሚሆኑት ወይም ግማሽ ያህል የሚጠጉት ሳውዝ ሱዳን ሪፊጂዎች ነው። ከግጭቱ ተከትሎ የመጣ ነው። 2013 መጨረሻ ላይ ጀምሮ የተነሳ ግጭት እስካሁን ድረስ ያው ሳይረግብ ቀጥሎ ብዙ ሰዎችን መፈናቀል ዳርጓል እና አብዛኛው ሰው ከዛ የመጣው በዚህ ምክንያት ነው። ስለዚህ በእነዚህ ምክንያቶች ኢትዮጵያ ስደት የሚለው ቃል በጣም ያገባታል።
ሰዎች ስደት እንዳይገቡ መከልከል ባይቻልም ህገወጥ መንገድን እንዳይከተሉ መረጃን በሰፊው ማዳረስ እንደሚገባ አቶ አለማየሁ በመጨረሻ ገልጸውልናል።
ሰዎችን በህገወጥ መንገድ አትሂዱ የሚለው መልእክት ዞሮ ዞሮ ተቀባይነት ያገኝ ወይንም ከተለያየ ቦታ ያሉ ሰዎች እንደዚህ አይነት አማራጮች እየወሰዱ መሄዳቸው የበለጠ ለአደጋ እንደሚያጋልጣቸው ማስተዋወስና መጠቆም ይገባናል። አንደኛው ይሄ ነው። በሌላ በኩል ደግሞ ማይግሬሽን ራሱ ደግሞ ለተለያዩ ሀገሮች ብልጽግና፣ የእውቀት፣ የልምድ ልውውጥ የመሳሰሉትን በጎ ጎኖችንም የሚያሳይ መልእክት ማስተላለፍ አለብን። ስለዚህ ሁለቱንም የተለያዩ ሳይቶች የተለያዩ ጎኖችን የማይግሬሽን በሚያሳይ መልኩ ነው ያከበርነው። ለዛ ነው
አቶ አለማየሁ ሰይፈ ስላሴን ለሰጡን ማብራሪያ እናመሰግናለን። ተከታዩ ዘገባችንም ከዚሁ ከፍልሰትና ስደት ጋር የተያያዘ ይሆናል። ስደት እጣ ፈንታቸው እንዲሆን ለተገደዱና ከቦታ ቦታም በመንከራተት ላይ ለሚገኙ ቁጥራቸው በሚሊዮኖች ለሚሰላ ሕጻናት ደህንነትና ጥበቃ መረጋገጥ ሀገሮች ይበልጥ መትጋት አለባቸው ሲል የተባበሩት መንግስታት ድርጅት የሕጻናት መርጃ ማለትም ዩኒሴፍ ባሰማው ጥሪ አሳስቧል። ሊሳ ሽላይን ከድርጅቱ ዋና መቀመጫ ጄኔቫ ለአሜሪካ ድምጽ ያጠናቀረችው ዘገባ አሉላ ከበደ ይዞታል።
50 ሚሊዮን ህጻናት በዓለም ዙሪያ ከቦታ ቦታ በመንቀሳቀስ ላይ ናቸው ያለው ዩኒሴፍ የተሻለ ህይወት ፍለጋ በፈቃዳቸው ወደ ተለያዩ አካባቢዎች በማቅናት ላይ ካሉ ወላጆቻቸው ጋር በሚያደርጉት ጉዞ ከሞላ ጎደል ደህንነታቸው የተጠበቀ ህጻናት ቢኖርም እንኳን ሌሎች አያሌ ሚሊዮን ህጻናት ግን ጉዞ በፈቃዳቸው የሚደረግ ደህንነታቸው ከእንግልትና ከአደጋ የራቀ አይደለም። እንደ ዩኒሴፍ አመላካች አሃዛዊ መረጃዎችም ለምሳሌ የሚያል ባለም ዙሪያ ለህይወታቸው ከፍተኛ አደጋ በተጋረጠበት የፍልሰት ጉዞ ከቀያቸው ለመነቀል የተገደዱ ህጻናት ቁጥር 28 ሚሊዮን ይደርሳል። እንዲህ ባለው የመከራ ጉዞ በአብዛኛውም ካለሙበት በሰላም እንደርሳለን የሚል ተስፋ ሰንቀው የተነሱ ስደተኞች ተስፋቸውን በህግ ወጥ አስተላላፊዎቻቸው ላይ ለማሳደር ይገደዳሉ። እናም ይህ የመከራ ጉዞ ሲነሳ በማገባደድ ላይ ያለነው የአውሮፓውያኑ 2017 ዓመተ ምህረት ከሁሉ የከፋና ዘግናኝ ነው ሲሉ የዩኒሴፏ ቃል አቀባይ ሳራ ክሮይ ያስታውሳሉ።
We've seen some estimated 400 children who have drowned trying to make their way
400 ህጻናት አውሮፓ ለመግባት በተደረገ ባህር አቋራጭ ጉዞ ሰጥመው ማለፋቸው መስክረናል። ቁጥራቸው ከ32000 በላይ የሚገመት ህጻናት ዛሬ በሊቢያ ታግተው ይገኛሉ። ከነኚህም ውስጥ ቁጥራቸው ከ11000 በላይ የሚሆኑ ወላጆቻቸው አብራቸው የሉም። ያለ ወላጆች አጃቢነት ብቻቸውን የሚጓዙት አያሌ ህጻናት እጅግ በበረታው የክረምት ዝናብና ቅዝቃዜ ተራራ ቧጦ በሚደረገው የመከራ ጉዞ ሲማስኑ አስተውለናል። ባህሩን ማቋረጥ ተስኗቸውና ባንዳንድ ደሴቶች ላይ የሚሄዱበት አተው ሲንከራተቱም ተመልክተናል።
ቃል አቀባይዋ አክለውም በዚህ የከፉ ፈተናዎች የተመላ የስደት ጉዞ ላይ ያሉት ህጻናት አንዳንዴም ከደረሱበት አገር ተይዘው በግድ ወደ መጡበት እንዲመለሱም ይደረጋሉ። የባህር ቀለብ የመሆንና ብሎም ለስር የመዳረግ ዕጣ ጭምር ይጠብቃቸዋል ብለዋል። ጉዞ የሚያደርስባቸው እንግልት ያነሰ ይመስልም በብዙ ሺዎች የሚቆጠሩ ጨቅላ ህጻናት ለተጨማሪ የመብት ጥሰት፣ የጉልበት ብዝበዛና ባርነት ይጋለጣሉ ያሉት ክሮዊ ይህ ግን መቅረት የሚችል ነው ሲሉ ማስረድተዋል። ለነኚህ ወገኖች ደህንነቱ የተጠበቀ ህጋዊ አማራጭ መኖሩን ለምሳሌ የሚያል በተለያዩ ምክንያቶች ከቀያቸው ለመፈናቀል ለሚገደዱ ህጻናት በሰብአዊ ጉዳዮችና ለትምህርት በሚል የሚሰጡ የጉዞ ቪዛዎች እንዲያገኙ አገሮች ሊወስዷቸው የሚገቡ እርምጃዎች ውስጥ መሆናቸውን አመልክተዋል። በስደት ባሉበትም የህፃናቱን ደህንነት ለማስጠበቅና እንክብካቤ ያገኙ ዘንድ የሚያግዙ አዎንታዊ እርምጃዎች ያስፈልጋሉ። ከነኚህም ውስጥ በስደት በተጠለሉበት አገር ከስሪልክ ሌሎች ማህበረሰብ አቀፍ አማራጮች የጤና አጠባበቅ ጣቢያዎችና የትምህርት ድል እንዲያገኙ ፍትህና የከፉ ፈተናዎችን አለፌ የመጣሁበትን የመከራ መንገድ መልሼ እንዳይ ተይዤ በግድ ወደ መጣሁበት እመለስ ይሆን የሚል ስጋት እንዲነሳላቸው የሚያደርጉ እርምጃዎችን ይጨምራል ሲሉ ቃል አቀባዩ መላያሉትን በዝርዝር አስረድተዋል።
አሉላን ለዘገባው እናመሰግናለን። እንግዲህ አድማጮች የምትከታተሉት የጋቢና ቪኦኤ የምሽት ዝግጅታችን ነው። አሁን እዚህ ጋር አንድ ሙዚቃን ጋብዛችሁ እሱ ባለው ይታየው ወይም የሺ ትርታዬ በሚል በቅርቡ ካወጣው አልበም ላይ ትርታዬ የተሰኘውን ዜማን ጋብዛችሁ
ትርታዬ
ዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። አዎ እንግዲህ አድማጮቻችን አስተያየት ካላችሁ በፌስቡክ @ቪኦኤአምሃሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን። horn@voanews.com ላይም አስተያየቶቻችሁን ላኩ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የምስታወት አድራጋውና
ጽዮን ግርማንን
ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው። የካፒና ዲጄ ዲጄ ፋክሱ አብሮን ነበር።
ጉዟችሁ የሰመረ ይሁን እያልን በዚህ በጀመር ነው ሙዚቃ ትርታይ እንሰናበታለን።
መልካም ምሽት።
I'm